የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልምና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriotics.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንብታችኋል? ይያልን የተለመደውን የዘወትር ያክብሩ ሰላምታችንን እያስቀደምን የዛሬ የግንቦት 25 ቀን 2011 ዓ.ም ወይንም የጁን 2 2019 ቅንብራችንን ይዘን ቀርበናል። ወደ ዕለቱ ስርጭታችን ስንመለስ ደግሞ በቅድሚያ በ15 ቀኑ የተዘጋጀ የሚቀርበው ተታሪክ ማህደር ይስተናገዳል። በመቀጠልም ልክ ተመሽቶ 12 ሰዓት ሲሆን የሳምንቱ ዋና ዋና ዜናዎች ይደመጣሉ። ተዛም አንድ ጽሑፍ እናስደምጣለን። የጽሑፉም ርዕስ እሳትን ጠልፎ የጣለው ተገለልተኛ ሚዲያ ይልቅ የግንቦት 7 መገልገያ መሆኑ ነው ይላል። በመጨረሻም የኢትዮጵያ አንድነት ሬዲዮ የስርጭት መልእክት ተተደመጠ በኋላ ሳምንታዊ ስርጭታችን ይተካለላል። አድማጮቻችን የስርጭታችንን ሙሉ ሰዓት ተኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል።
Why?
ተታሪክ ማህደር እንደምን ከረማችሁ ማለት የተለመደ ሰላምታችን በትህትና እናቀርባለን። በዚህ ምሽትም የዚህ ክፍለ ጊዜ አባ ገስጥ ራስ አበባ ረጋይ ባበራ ጀምበሬ ዶክተር በ1996 ዓመተ ምህረት የተደረሰ መጽሐፍ ምዕራፍ 10 ያጅሬ እጣ ክፍል 1ን ይዘንላችሁ ቀርበናል። በዚሁ አጋጣሚም በጽሑፉ ውስጥ የምንጠቅሳቸው የዓመት ወይም የዘመን አቆጣጠር የኢትዮጵያን የዘመን አቆጣጠር የተከተሉ መሆናቸውን ለመግለጽ እንወዳለን። ምዕራፍ 10 ያጅሬ እጣ ታባ ገስጥ። በጋራዎቹ ሰንሰለት በተያያዘው ዘነፍነፍ ያለ ደጋን መስሎ የሚታየው አጫጭሮችና መሰረተ ሰፊ የሆኑ የጋራ ጡቶች ባጎጠጎጡበት ከፍ ያለ ቁመት ያለው የደንገዜ ተራራ በመንዝ ላሎ ምድር ተኮፍሶ ይገኛል። አካባቢው ደንገዜ ተራራ፣ ጥምናጌ፣ ሽሽማጥውሃ፣ ወይዘርና ባዶ እየተባሉ የሚጠሩ ስፍራዎችን ያጠቃልላል። ጠላትን ለመከላከልም ያመቻል። በዚህ አካባቢ ነበር የአባ ገስጥ ሰራዊትና የጣሊያ ወታደሮች የተፋጠጡት። አባ ገስጥ የሰፈሩት ደንገዜ ተሞፈር ውሃ ባሻገር አንገዝ ማርያም ቤተ ክርስቲያን አቅራቢያ ሲሆን፣ ተጅሩ የመጣው 48ኛው የጣሊያ ክፍለ ጦር ደግሞ የተከማቸው ተተግሎት በብርቃና በደራዋ ወርዶ ልደታ ላይ ነበር። የጣሊያን ሰራዊት አመጣት ለገናናው የጣሊያ መንግሥት ለጥጸጥ ብለው የማይገብሩ ተሆነ ኢትዮጵያውያንን ፍጁልን በማለት በአምባገነኑ ሙሶሎኒ የተሰጠውን ትእዛዝ ለመፈጸም ነበር። የጣሊያን እግረኛ ወታደር ተሰፈረበት ተመንቀሳቀሱ በፊት የአርበኞቹን ሰፈር በመድፍ መቃኘቱ የተለመደም ነበር። እንደዚህ ያለው ምቅኝት ፊት አውራሪ የሚል ስያሜ በአርበኞች ተሰጥቶታል። እንደ ተለመደው የጣሊያ ጦር አዛዥ ኮሎኔል ማሌቲ መድፉን መጥቅ ላይ አስጠምዶ አርበኞቹ የሚገኙበትን ጋራ ባሻገር በመድፍ መጎርደፍ ጀመረ። መድፉ እያጓራ አውሮፕላኑ ደግሞ ሰማይና ምድሩን የሚሰነጥቅ ጩኸቱን እያሰማ የእሳት አለሎውን በላሉ ምድር ላይ ጠላት ሲዘራ ምድሪቱ ተንቀረቀበች። የሠራ አካላቱ በጣሊያ መድፍ ቢታረስም ፍንክች አባቢላዋ ልጅ እንዲሉ የእሳተ ገሞራ ልጅ የሆነው የደንገዜ ተራራ ፍንክችም አላለ። የደንገዜን ተራራ እንደ ጋሻ መከታ በማድረግ አርበኞቹ ደግሞ በመሽለክሎክ በመድፍ ጥይት ተተከለለው ቦታ ደርሰው ጠላትን ተጋፈጡት። ውጊያው እንደ ተጋጋለ አርበኛው ተጠላት መሃል ገብቶ የጣሊያንን ሰራዊት ገጦ ላይ አውሎ ነፋስ እንደ በተነው የበረሃ ሸዋ በየስፍራው በታተነው። የገጦ ውሎ ምርትና ግርዱ የተለየበት ማለትም የመሳሪያ ጥራትና ብልጫ ተጀግና ወኔና ተዓላማ ቆራጥነት የበለጠ ዋጋ እንደሌለው የተረጋገጠበት ሆነ። የጣሊያን ወታደር አስከሬን አንሺ አጥቶ አውሬ እየጎተተ በየሜዳው ጣለው። የሞተው ሰው ራስ ቅል በከብት ኮቴ ተወዲያ ወዲህ ተላጋ። በዚህን ጊዜ ነበር መንዚዎች አጼ ኃይለ ሥላሴ ቅብቅብ ሲያሳርሱ ደጉ ራስ ጎበና ዘር ይዘው ደረሱ። እየቆራረጠ ሊጥለው ታንገቱ አበበ ጎበና መጣ ባለቤቱ። ለክርስቲያን ነበር አልጋ መሰራቱ ይሳለመው ጀመር አሕዛብ ባንገቱ ብለው የገጠሙት። በዚሁ ውጊያ የሞቱትን አርበኞች እንገኝ ማርያም ቤተ ክርስቲያን አስቀብረው አባ ገስጥ ወደ ሰፈር ሲመለሱ በጦርነቱ ወቅት ሪቅ ቆላ ወርዶ የነበረውን የአምሳ አለቃ ታደሰ በላይነህን መንገድ ላይ አግኝተውት ልጅ ግዛቸው ኃይሌ የት ነው ያለው ባክህ ሲሉ ጠየቁት። ጉመር የጠላት መሳሪያ የሆነውን ሰው ለመቅጣት ሄዷል ሲል መለሰላቸው። በመቀጠልም سولك يبتال لهن يمتال هادي ستور سلميت تكا هرفت بتانربو ملكامنو سيل يام سلاك آتادساه السابق الرب بشما فج وكول ورجي يموفروها جرتن يمشاقرون يتلاتور تهولت نتجي هادقا تلبتالو تموفروها ودقتو يتشاقرون متور منقدو بطور هايل سيزقابت تموت يمي ترفى بنور ودى متك تممل سبكر ليلا مشاشا لياقين ياتشل تالات يمي تاكاهم بزيها كوهان يتسران دهنو بمالت راسو لعدرق السبعون بزيهو قزيه قلسة بلتو قا هربن يو تداك موالنا هن يوال نبات بر هن تطبق قالو أبا قسط بعدنا قوت يتملكتوت فسوم تازعجونين على لب ملو وامسالك كالتف ملو لبرو طبقا دشن يوي تمان يطورا لكا تمدبو بوهلا تلجي هاي لماريام ما موغار هنو تبارود شتانا تاوارا بكر ليلا منم يالاقين يوتن تواقيا ربن يوتشي اسكتلو أبا قسط ودم امري همت تابيت بمهد اهلوها كمسو يامسالك تادسا تلواجون توريزو ود برو سيهد تقلات بدن قد الرسبت كيزيو چلا ما سلا نبرا يساون ملك لجي طول موك بالما چالو بمجمريا ياقات امون سو مانه سيلتا يكا يامسالك تادسا قرنن نبالا دمسا لاتكي يمبالو يلش قزات شو هايلي اشكرنن سيل ملسا تتياكيو فرحات واتمو اللابت هنگاگر لش قزات شو مچه لاتكي يمبال سواللو هل امسالك اتادس سونتو غنغنوبت بالام برا سولده جورجيس تفتو بنگ تشكر ريالو يالا كمتا ترسو يو ما تافياو سلات تربت يهولو ماوانا بد مترقس يميزدرق قابتن بوتا لما مشاتج كزي لما قنت نرو اند تدراجة يمترقس تقيت هرنزا اوردن باتشو باربن يوتشولاي تتلات بميتاكوساو يباروز النبال بالنا بوغاقنو يتمرا يامسالك اتادسة يجيبون بمورور يتلاتن سفر اترمان بسو تقسو تغاقال مطال مودك يهولتم وغنت اهونا بغن بار تاقاتمو يتالات طور تموت يترفوهم چل ما لبسو وده موفروها ششا داروغن تاقرنيا بكر كبت بما يسالفو سرط منقد بغدو بر يتالات طور الفوهدو نورو بغن وطتو انده غن نوغات بمشنكر اربنيو چون هوكاتشو امسالكا تادسة اباغ ست تارفو بت بوتاهدو هوني تاون بزرزر سينك راچو تاديا من تاسوالة سيلو مكر تاياكوت سراويتو قراسيت بمتبال بر تاقوزو لالو مدر لانكوت بميبالو بر وطتو تميداو لاي اندي سفر بيدرق يتشالي هونال انجا داقمو يلانكوتن بر ايزن لنواقاو النشلالن بلوم اللسالاتشو بزيهم سلا تقررتا لمن قدو ممرات ممري استيفانوسن ستتو يهزب مورجا ينبرون كسمس يتبالون مو تاجعون مسلال تقلات انداي تكمبت بأساتا قاتلو يلج قزاتشوننا يراسون قواز تريك قولا اسمستو بلان توتبر وقتتو لالو مدرن ديقابا درقا يامسالك اتادسة ملكت اندرسو لجقزات شو تاك ايا قسقسو عبا قسط تالوبة درسة يغطو قيا ملكا موتيت بماسقينيتو با عدكينت عند ليلة قتميا لما درق مكر تيازة بزيهم سبسبالاي عبا قسط مشرادنقاي تافكرا ودي عمادو وقاري تامي بالو قبلي اندي سفرو سيدرق لش قزات شو هيلنا يام سالك اتادسة ولاي ندقمو يلام قوتن بريزو تلات اندايو تالما قد ودزاو هيدو عربن يوچو دتبالو سفرا هيدو ستوابكو بيكو يوم يتاليان طور قطو لاي يتقبلو قطات اندالبلا بيت قطل سلا قطا قطو አርበኞቹን መከታተሉን ትቶ ቆሎ ማርገፊያ በተባለው ስፍራ አቋርጦ ወደ ሞላሌ ወጣ። ተዛም ሌላ ጦር ጨምሮ በጉርምን አድርጎ አባገስጥ ወደ ነበሩበት ሙሽራ ድንጋይ ዘለቀ። አባገስጥ ግን ጠላትን ለማጥቂያ ምቹ ቦታ በመፈለግ ተሙሽራ ድንጋይ ለቀው ወደ ላሎ ምድር ሄደው ስለነበረ አላገኛቸውም። ልጅ ግዛቸውና የአምሳ አለቃ ታደሰ አባገስጥ ባሉበት በኩል የጠላት ጦር መምጣቱን ስለሰሙ ታሉበት ተነስተው እርሳቸው ወደሚገኙበት ሄዱ። ተገጦ ውጊያ ያመለጠው የጣሊያን ጦር ተዚህም ኃይል አክሎ ብድር ለመመለስ በሶስት ረድፍ ተከፋፍሎ ሊወጋቸው ተቃረበ። አርበኞቹ ግንባር ቀደሙን ጦር አሳልፈው በመካከለኛው ላይ አደጋ በመጣል ሊበታትኑት ወሰኑ። የአምሳ አለቃ በላይነህ፣ አቶ አበበ ኪዳኔ፣ አቶ አጎናፍር ኪዳኔ፣ አቶ አስራት ክፍሌ፣ አቶ ዳርጌ ሀብተ ጊዮርጊስ፣ አቶ ይፍሩ ድፌ፣ አቶ ወልደ መስቀል ተሸበሩና ሌሎችም ታንድ የቤት ፍራሽ ግንብ ውስጥ ሆነው የጠላት ጦር ተወደ ሳጋ ሲመጣ መሳሪያቸውን አልበው ጠበቁት። ተወደፊታቸው ያለችው ወንዝ እስተኒ ትንሽ ጎድጎድ ያለች ቦታ ስለነበረች በቡድን የሆነ የጣሊያን ጦር ሲያልፍ አርበኞቹ እያነጣጠሩ እንደ ወገር የማሽላ እየዘለሉ ጣሉት። በሦስተኛው ረድፍ ላይ ደግሞ አነባብረው የጥቂት ማዕት ሲያዘንቡበት የጣሊያን ጦር ፊቱን ወደ ሳጋ እያዞረ ሲሸሽ የመትረየሱን እግር ብቻ ይዞ ካርታውን በጋን ውስጥ እንዳጎረሰ ጥሎት ሄደ። ላቡን እያንጠፈጠፈ ልቡን እያቀለጠ የጠላት ጦር ቢሮጥም ትርፉ በሰደፍ መሰለቅ ሆነ። በጣሊያኖቹ ዘንድ ስሙ የተጠራው የጦር አዛዥ ኮሎኔል ማሌቲ ታራት ቀን በኋላ ተደንገዜ ሲሸሽ ተቀምጦበት የነበረው በቅሎ በጀግኖቹ ጥይት ተመትቶ ሲወድቅ እርሱ በተአምር አምልጦ ደብረ ብርሃን ገባ። አባገስጥ ላሎ ምድር ፊታውራሪ ኃይለኛው በሻህ ቤት አርፈው የማለዳ ጸሎታቸውን በማድረስ ላይ እያሉ አንድ አርበኛ ትንፋሹ ቁርጥ ቁርጥ እያለ መጥቶ ጠላት መጣ አላቸው። እርሳቸው ግን ጸሎት አቋርጠው መልስ ሊሰጡት ስላልፈለጉ እንዳልሰማ ሆነው ጸሎታቸውን ቀጠሉ። ጥቂት ቆየት ብሎም ጌቴ ጠላት መጥቷል አለ። አሁንም ስላልመለሱለት ኧረ ጠላት ታጠገባችን ደርሰዋል እያለ ቢነዘንዛቸው ታዲያ ይምጣ መቼስ ሞተን አንጠብቀው ብለው በደመ በራድነት መለሱለትና ጸሎታቸውን ቀጠሉ። የማለዳ ጸሎታቸውን ሲጨርሱ ግን የእጅ መሳሪያቸውን አንስተው ሰራዊታቸውን በማስከተል ወደ ጦር ግንባር አመሩ። የጣሊያን ጦር ወዳለበት ሲሄዱ በፊታቸው ያጋጠማቸውን ተባራሪ የጠላት ጦር እየረመረሙት አለፉ። ለመከላከል ቦታ ይዞ የነበረውንም የጠላት ጦር ባሻገር በመትረየስ አስፈነጠሩት። የገጦና የይል ግጥሚያ ፍጻሜ ለአርበኞች ከፍተኛ ዝናን ያስገኘ ድልን አቀዳጀ። እብሪተኛው ሙሶሊኒ ግን በቬኔዚያ ቤተ መንግሥት ሰገነት ላይ ቆሞ የተስፋ ዳቦ ሊመገብ አሰፍስፎ በአደባባዩ ይጠባበቅ የነበረውን የጣሊያን ሕዝብ ቁልቁል እየተመለከተ በአጭር ቁመቱ ተመጠን በላይ በመንጠራራት አፉ አረፋ እስኪደፍቅ ይደነፋ የነበረው የጣሊያንን ጦር ጀግንነት ከኢትዮጵያ አርበኞች አስበልጦ በማመኳሸት ነበር። ስለዚህም አቶ ሙሰለኒ ምን አቅበጠበጠው አልነገረውም ወይ ታዷ ያመለጠው ሲሉ የኢትዮጵያ አርበኞች ተሳለቁበት። ጥቃት የበረከተበት የጣሊያን ጦር ማንገራበዱን ባያቋርጥም በሰለሜ በኩል አቋርጠው አባገስጥ እንሳሮ ገቡ። እታቸውን ወይዘሮ ላቀች አረጋይንና ሴት ልጃቸውን ሶስናን እዛው ትተው ወደ ዋዩ ሄዱ። ተዛ በኋላ ወጣቷ ሶስና ወደ ደብረ ብርሃን ተልካ ተዘመድ ዘንድ እንድትቀመጥ ተደረገ። ጓዝ ታመቻቹም بوهالا تلاتن لماتكات باشا ميكون في ثوراري وندمنهن لجي قبروننا لجي دمسية مترجسون تنسو وچاچو قنبار قدما درقو عبا قسط ود كابي لاكو يتالي اطور كابي افافلاي وططو تكافيرو چوكار تقراقوسا عبا قسطم تاكسون اندسو ود افاف وطو اقالي بزيهد اقالي بزيهوتا ايالو تزاز ستو طور بساساب بطب كل ترجنو هدي سايل جيلاكو اواقو وقاوم اللي هسجراشونا توريا وديه يتزوا ورو سيا واقو عند تاليان تندر درو بدنغت سلامت عباتشو عبا قسط يجي ومبنقلو بمورور تنر رداتو زلاكين كلف انديا كلافة ادرغوت بما كتاتلم مترجي استقواشونم جنو لاي سلاكو السلوت مترجي سونيزو هي قوتتا لمشش سنفوكك دامتو يميبالو عربنيا هي فكرة تندر درو هدو بغرادي متو مترجي سنت تكو وقياو تكيت غابن دال عبا قسط عفاف لايكو مو بمنصر سملكتو يتلا تور عزاج بمنصر عشوست بك بمالتو باشاقا غاري يعلمو بمتكوس يقوم ببتوتا سيكار ببتوت عبرو ينبروت يتلا وتدروش ششو تزام باشاميكو ودا تسامار ربتاك تاجاهدو باشاميكو هزولو قسلو سلاغين واتشو هبا قسط بطان دنگتو هزنو يني نگر بكتو تال يلجن نگر هدراون يميل دمز هسما باشامكو هياك هستو بجاقن نتاچو بطان يميو دواتشون انهن عربانيا بهزنيتا يتملكتو ميكو انيا من نكتل هلن بلو اندتن اگرو የሚረዳቸው ሰው ተተውላቸው ተበንጃቸውን አንግበው አባ ገስጥ የጠላት ጦር ወደ ሚሸሽበት አቅጣጫ ገሰገሱ አባ ገስጥ ራስ አበባ አረጋይ ባበራ ጀምበሬ ዶክተር ምዕራፍ 10 ክፍል 1 በዚህ ተነቀቀል የሚከተሉትን የምሽት ዝግጅቶች አብራችሁን እንድትከታተሉ እንጋብዛችኋለን ملكم مشد
አርማጮቻችን ከዚህ ቀጥለን ሳምንቱ ዋና ዋና ዜናዎችን አስደምጣለን። አብን አማራ ብሔራዊ ንቅናቄ በኢትዮጵያ ህገ መንግስቱ እንዲቀየር ጥረት እንደሚያደርግ አስታወቀ። የተገለጸው አብን ከጎንደር ከተማ ወጣቶችና ነዋሪዎች ጋር ፓርቲው ለተኩርባቸው ከሚገባቸው ሀገር አጀንዳዎች ዙሪያ ለመነጋገር ባለፈው ሳምንት ባካሄደው ስብሰባ ላይ ነው። አብን ለአማራ ህዝብ ልውና ብቻ ሳይሆን ለመላ ኢትዮጵያ ትንሳኤ መስራት እንደሚችል በተገለጸበት ሰሚናር ላይ የአማራ ህዝብ በዘመናዊቷ ኢትዮጵያ ምስረታ የጣለውን አሻራ የገነባውን ብሔር ዘለል ኢትዮጵያዊ ብሔርተኝነት በሰፊው ገልጸዋል። አማራው ራሱን እንደ ሰም አቅልጦ ብሔራዊ ማንነቱን ክዶ የገነባው ራሱን አካታች ህብረ ብሔራዊነትና ኢትዮጵያዊ ማንነት ግን ለአማራ ህዝብ ዘላቂ ዋስትናው አስቸጋሪ የሆነ መምጣቱን አስምረውበታል። ባለፉት 28 ዓመታት አማራው ሁሉና አደጋ ላይ እንዲወድቅና ለዘረፈ ብዙ የጥቃት ዘመቻ እንደተጋለጠ እንዲሁም የአማራን ስነ ልቦና የሚጎዱ ዘመቻዎች ሆነ ተብሎ እንደሚካሄድ ሰፊ ማብራሪያ ተሰጥቷል። ዋናው ማዕከላዊ ጉዳይ ህገ መንግስቱ አማራን አግላይ መሆኑን የገለጹት የአብን የአመራር አባላት አብን ለዘላቂው ዓላማው ጥናት በማካሄድ ህገ መንግስቱ እንዲቀየር የራሱን አማራጭ እንደሚያስቀምጥ ግልጽ አድርገዋል። አማራ የገጠመው የህልውና ፈተና የተቆራኘው በመላው አገሪቷ በተዘረጋው የጸረ አማራና አማራ ህገ መንግስት ጋር የተያዘ መሆኑና አማራ በኢትዮጵያ አሉኝ የሚላቸውን ድርሻዎቹ መጠየቅና በእኩልነት ሰጥቶ መቀበል ላይ የተመሠረተ ፖለቲካ በማራመድ የአማራን ህዝብ ጥቅሞችና ፍላጎቶችን ለማስከበር የማያወላውን እንቅስቃሴ እያደረገ ነው ብለዋል። በመቀጠልም አብን በሰላማዊ ትግል ባለድል ለመሆን የሚሰራ ፓርቲ መሆኑን የገለጸው አመራር የአማራ ሁለንተናዊ ህልውና ጥቅም ለማስከበር በሚያደርጋቸው ሂደቱ የኢትዮጵያ ትንሳኤ ከማምጣቱ ጋር ትስስር እንዳለውም ገልጸዋል። ከአማራ ህልውና ጋር በተያያዘ አብን ሁሉም ህዝብ ተጠቃሚ እንዲሆን በዘላቂነት የሚሰራ ፓርቲ መሆኑን በአንድነት ተደራጅቶ የአገር መሰረት ማጽናት የጊዜው አጣዳፊ አጀንዳ መሆኑንም ይረዳል ያሉት የአመራሩ አባላት ከሁሉ በፊት ወጣቱ ለአማራ ህዝብ ዘላቂ ዋስትናው ለማረጋገጥ ተሳትፎን እንዲያሳድግ ጥሪ አቅርበዋል። ከዚሁ ጋር ተያይዞ የአማራ ህጋዊ ይዘት የተረጋገጠባቸውን ስፍራዎች የወልቃይትና የራያ የቀሩትንም በአማራ ማንነት ላይ ስር እንዲኖሩ የማድረጉ ሁኔታ ምላሽ የሚሰጥ ሰነድ አብን ማዘጋጀቱን ይፋ አድርገዋል። ለዚህም የአማራውን ህዝብ ሙሉ ትብብር እንደሚያስፈልግ አስገንዝበዋል። የአብን አማራ ብሔራዊ ንቅናቄ ህዝብ ግንኙነት ኃላፊ የሆኑት የክርስቲያን ታደለ አባት የ75 ዓመት አዛውንት ባለፈው ሳምንት ለእስር መዳረጋቸው ተገለጸ። የአገዛዙ ካድሬዎች ከጌቶቻቸው በሚሰጠው ትእዛዝ ዜጎችን በማዋከም አንገላታት፣ የሐሰት ክስ በመሰንዘር ማሸማቀቅ በወያኔ ምስል እየተካሄደ መሆኑን ቀደም ሲል መገለጹ ይታወሳል። የአብይ አገዛዝ በካድሬዎቹ በኩል የበቀል እርምጃ ቂም በቀን በመቋጠር ተቃዋሚዎችን የሚባሉትን ማሳደድ ከጀመረ ሰንብቷል። በክርስቲያን ታደለ አባት ላይ የደረሰው እስርም የአገዛዙን ትክክለኛ ገጽታ ያሳያል ያሉ ወገኖች በዚህ በተወገዘ እርምጃ ታጋዮችን ለማሸማቀቅ ታስቦ እየተሰራበት ያለው በዋነኛነት ጸረ አማራነት ነው ብለዋል። ታጋይ ክርስቲያን ታደለ ለአማራው ወገኑ የሚያደርጋቸውን ተጋድሎ ለማስቆም ሲባል ታሳቢነት ተደርጎ የተያዘ ዘመቻ ለመሆኑም ብዙዎች ይስማሙበታል። የዶክተር አብይ ኦነግና ኦፒዲዮ አገዛዝ ካድሬዎች በአቶ ታደለ ጸጋዬ ላይ ዘቻ ማስፈራራት እንዳደረጉባቸው፣ እስቲ ልጅ መጥቶ ያስፈታህ የሚል መዘባበቻ እንዳደረጉባቸው ለመረዳት ተችሏል። በጉዳዩ ዙሪያ የአብን የህዝብ ግንኙነት ኃላፊ ስለ አባቱ መታሰር አስመልክቶ በሰጠው ምላሽ ላይ የአባቴን መታሰር ስሰማ ቀልድም ስህተትም መስሎኝ ነበር፣ በኋላ ለምን ይህ ነገር ተከሰተ የሚለውን ሳጣራ ግን ታስቦበትና ሆን ተብሎ የተፈጸመ ነው ብሏል። የአብይን አገዛዝ ካድሬዎች አቶ ታደለ ጸጋይ እንዲታስሩ ያዘዙባቸው ማዘዛዎች እስከ ዛሬ ግልጽ አላደረጉም። የአባቴን አሳሪዎች መለማመጥና መማጸን ለነውረኞች እውቅና መስጠት በመሆኑ በጉዳዩ ዙሪያ ደጅ አልጠናም ሲል ክርስቲያን ታደለ አቋሙን ገልጿል። የአዲስ አበባ ባላደራ ምክር ቤት በዜጎች ላይ በመድረስ ያለውን የማፈናቀል እርምጃ በተግባር የማስቆም እንቅስቃሴ ውስጥ መገባት እንዳለበት የአቋም መግለጫ ከሰሞኑ መስጠቱ ተገለጸ። የአዲስ አበባ ባላደራ ምክር ቤት ይህንን የገለጸው ሰሞኑን በአዲስ አበባ አዲስ ቢሮ መክፈቱን ምክንያት በማድረግ በጠራው ስብሰባ ላይ ሲሆን በአዲስ አበባ ከተማ ውስጥ ያሉ የተለያዩ መንደሮች ለማፍረስ የተያዘውን እቅድ አስመልክቶ ሕገ ወጡ የአዲስ አበባ ከተማ አስተዳደር ከሰሞኑ መግለጫ የሰጠ ሲሆን ለማፍረስ ውሳኔ የተሰጠባቸውን የመኖሪያ መንደሮች ሕገ ወጥ ናቸው ሲልም ፈርጇቸዋል። በዚህ መሰረት በቦሌ አቃቂ ቃሊቲ ንፋስ ስልክ ላፍቶና የካያሉ መንደሮች እንዲፈርሱ የጸጥታ ኃይል እንዲዘምት ውሳኔ መሰጠቱ ይታወሳል። የአዲስ አበባን መሬት በኦነግ ቁጥጥር ስር መዋል በሚለው ዓላማው የተመራ የከተማዋ ህገ ከንቲባ ብዙ መቶ ሺህ ዜጎች መኖሪያ ቤታቸውን ለቀው ለዱር አራዊት ለቸነፈር እንዲጣሉ እያደረገ ሲሆን ህዝባዊ ተቃውሞም በቁጭት እያየለ መምጣቱ ተገልጿል። የአዲስ አበባ ድራ ምክር ቤት የህዝቡን ተቃውሞ ያስተባበረ ሲሆን በሰላማዊ መንገድ በመጪው ምርጫ የአዲስ አበባን ህዝብ የሚወክል አመራር ማስቀመጥ ወሳኝ ነው ሲል ጥሪውን አሰምቷል። ይህ እንዲህ እንዳለ በትናንትናው ዕለት በአዲስ አበባ አንድ የኦነግ ካድሪ ፖሊስ በአንድ ሞተር ሳይክል ላይ ሆኖ በእስክንድር ላይ ግድያ ለማካሄድ ቅስቀሳ ሲያካሄድ እንደነበር ከሀገር የደረሰን ዜና ገልጿል። እስክንድርን የማጥፋት አለብኝ የሚል ጥሪ እያሰማ ከተማውን ሲዞር አዲስ አበባን የሚቆጣጠራት የኦነግ ፖሊስ እርምጃ ለመውሰድ እንዳልሞከረ የአይን ምስክሮች ገልጸዋል። የአዲስ አበባ ላድራ ምክር ቤት የያዘው የትግል ጥሪና ህዝባዊ እንቅስቃሴ ያስፈራቸው ኦነጋውያን በእስክንድርና በባላድራው ምክር ቤት አባላት ላይ ዛቻዎችና ማስፈራሪያቸውን እያሰሙ መሆናቸውም ተገልጿል። የአዲስ አበባ ህዝብ በምክር ቤቱ መድረክ ዙሪያ እየተሰባሰበና ሰፊ ድጋፎች እያገኘ መሆኑንም ከሀገር የደረሰን ዜና ገልጿል። ይህ በእንዲህ እንዳለ አብይ አዲስ አበባን ሸገር እያሉ እየጠሩ ሲሆን ይህን አጠራር የመረጡበት ምክንያት የእኛ የሚሏቸውን ጽንፈኞች ለመደለያና በኢትዮጵያዊነት ሽፋን የሚያገለግሏቸውን ተለጣፊ ድርጅቶች ጋር በመሆን አጀንዳዎቻቸውን በተግባራዊ ለማዋል የጀመሩት ሴራ መሆኑንም የተረዱ ወገኖች እያወገዙ ናቸው። ኢትዮጵያን የተቀበሏቸውን ስሞች ማንነቶች ለማጥፋት የተያዘው ሴራ ከኦነግ ኢላማ ጋር የተያዘ ነው ያሉ ወገኖች ሸገርም ሆነ ፊንፊን የሚለው የአብይና ብጦቻቸው ቅስቀሳ ፕሮፓጋንዳ እንደሆነን የአዲስ አበባን ባላድራት ምክር ቤት ትግል ለማጣጣልና የህዝቡን ስም ለመፋቅ የሚሰራበት ሴራ ነው ብለዋል። የዳግማዊ ምኒልክ ትምህርት ቤትን ግቢ አልፎ የሚሄድ ተሽከርካሪ መተላለፊያ መንገድ ለመስራት መታቀዱን የኦፒዶና ኦነግ ባለስልጣናት ለትምህርት ቤቱ አስተዳዳሪዎች መገለጻቸው ተሰማ። ይህን ከ110 ዓመታት በፊት የተመሰረተና ዘመናዊ ትምህርት ቤት ለማፍረስ የተጀመረው እቅድ አስመልክቶ የተለያዩ አስተያየቶች እየተደመጡ ነው። በታሪካዊ ቅርስነቱ መጠበቅና መንከባከብ እንዲደረግበት ድጋፍ ማግኘት ሲኖርበት፣ ሆን ተብሎ በጸረ ኢትዮጵያ መንፈስ የሚመራው የኦፒዶ ኦነግ ጥምረት አገዛዝ ቡልዶዘር በትምህርት ቤት ግቢ ውስጥ ማሰለፉን የትምህርት ቤቱ ኃላፊዎች ገልጸዋል። ይህን እርምጃ እንዲወሰድ የወሰነው የኦፒዶ ኦነግ ኃላፊ ኢንጂነር ታከለ ትምህርት ቤቱ ስለ ውሳኔው በጽሁፍ ያስተላለፈው ትእዛዝ ባለመኖሩ በትምህርት ቤቱ ግቢ ውስጥ የሚቀደደው መንገድ ዓላማው ምንድን ነው የሚል ጥያቄ ቢቀርብለትም መልስ ከመስጠት ተቆጥቧል። ኢትዮጵያን ታሪካቸውን ቅርሳቸውን የሆነውና የሚወዱትን ቅርስ ማፍረስ ዓላማ ያደረገው የኦነግ ኦፒዶ አገዛዝ በዳግማዊ ምኒልክ የሚጠሩ ቅርሶችን ማፈራረስ ዓላማው አድርጎ እየሰራ ነው ያሉ ወገኖች ዘረኛው አገዛዝ በወያኔ ፍልስፍና እየተራመደ ነው ብለዋል። በዳግማዊ ምኒልክ ትምህርት ቤት አካል ስንኩላኖች፣ አይነ ስውሮች፣ ሌላም የተፈጥሮ ችግር ያለባቸው የሚማሩበት ትምህርት በመሆኑ በግቢ ውስጥ የሚያልፉ ተሽከርካሪዎች መኖር እንደሌለበት የትምህርት ቤቱ አስተዳዳሪዎች ገልጸዋል። ከተንቀሳቃሽ መኪናዎች ጋር እየተጋፉ ህጻናትና አካል ስንኩላን እንዲማሩ መፍቀድ ተማሪዎቹን ለበለጠ አደጋ ማጋጥ መሆኑን ገልጸው እየተፈጸመ ያለው ሴራ ግን ትምህርት ቤቱን ለማፍረስ እንዳስቡ ይጠቁማል ሲሉ አስተያየታቸውን ሰጥተዋል። ይህ በእንዲህ እንዳለ ኦፒዶ አገዛዝ ከተባበሩት አረብ ኤምሬት ባለሀብቶች ጋር በአዲስ አበባ ከተማ በሰጠው 36 ሄክታር የሚሸፍን መሬት ላይ ያሉትን ነዋሪዎች የንግድ ድርጅቶች እንዲለቁ ማዘዣ መላኩን ለመረዳት ተችሏል። በኦፒዶ አብይና በአረብ ኤምሬት መካከል በተደረገው ውል መሰረት ኢትዮጵያን በ25% ባለድርሻ የውጭ ካፒታል ተጠቃሚውን ግን 75% ባለድርሻ የሚያደርግ ፕሮጀክቶችን መንደፉን አስመልክቶ ቀደም ሲል መዘገቡ ይታወሳል። በኦፒዶ አገዛዝ ትእዛዝ መሰረት በስፍራው የሚካሄድ የንግድ ተቋም በኮንትራት ጊዜው እንዳይራዘምና ለልማት ስራ ሲባል ስፍራው መፍረስ እንዳለበት ማስጠንቀቂያ መሰጠቱ ተገልጿል። የአብይ አገዛዝ በኢትዮጵያ የካናቢስ ምርት ለማምረት ፈቃድ የመስጠት ፍላጎት እንዳለው ከሰሞኑ ተዘግቧል። ይህን አስመልክቶ አነስተኛ የሆነ የካናቢስና የሄምፕ ተክል እንዲፈቅድ ለማስደረግ አንድ ተቀማጭነቱ በአሜሪካ ዋሽንግተን የሆነ ድርጅት ጥናቱን እንዳቀረበ ለመረዳት ተችሏል። በጥናቱ መሰረት በኢትዮጵያ ይህን አነቃቂ እጽ ማብቀልና ማምረት ቢጀመር ኢትዮጵያ በአፍሪካ ሁለተኛ ደረጃን በመያዝ በካናቢስ ገበያ የ9.8 ቢሊዮን ዶላር የገበያ አቅም ሊኖራት እንደሚችል ገልጿል። በዓለም አቀፉ የካናቢስና የሄምፕ ጠቅላላ ገበያ 340 ቢሊዮን ዶላር መሆኑን የገለጸው ሪፖርት አፍሪካን ይህን እጽ ማምረት ብትጀምር የዓለምን 11% ገበያ መሸፈን እንደሚቻል አክሎ ገልጿል። በዓለም 260 ሚሊዮን የካናቢስ ተጠቃሚዎች እንዳሉና 83 ሚሊዮን ተጠቃሚዎች በአፍሪካ እንደሚገኙ ያመላከተው ጥናት በአፍሪካ ያለው የካናቢስ እጽ ተጠቃሚነት ምጣኔ 11% መሆኑን ጠቁሟል። በአፍሪካ ከሚገኙ 83 ሚሊዮን የካናቢስ ተጠቃሚዎች መካከል 20.8 ሚሊዮኑ በናይጄሪያ ሲገኙ 7.1 ሚሊዮን ደግሞ በኢትዮጵያ ያሉ ተጠቃሚዎች መሆናቸውን ተገልጿል። በኢትዮጵያ እጹ እንዳይበቅል የተከለከለ ቢሆንም ቁጥሩ 7 ሚሊዮን ሕዝብ እንዴት ተጠቃሚ ሊሆን ይችላል የሚለው ጉዳይ አጠያያቂ ነው ያሉ ወገኖች፣ በተለያዩ ወቅቶች ግን በበርካታ አካባቢዎች የተለየ መጠን ያላቸው የካናቢስ ምርቶች ሲንቀሳቀሱ ተይዘዋል ብለዋል። በቅርቡ አንድ በኢትዮጵያ በካናዳውያን የተመሰረተ ኩባንያ በአማራ ክልል ተብሎ በወያኔ በተሰየመው የካናቢስ ምርት ለማምረት የሚፈልግ መሆኑን ጠቅሶ ማመልከቻ ያስገባ ሲሆን በቀረበበት ተቃውሞ ግን የኢንቨስትመንት እቅዱን እንደሰረዘ ገልጾ ማመልከቻውን መሳቡን የአካባቢ ባለስልጣኖች ገልጸዋል። ካናቢስ ለሕክምና እና የሚሆን ጥቅም አለው የሚለውን የመግባቢያ መረጃ በማያያዝ ህዝብን የሚበክልጽ እንዲያመርቱ አገሮችን የሚያበረታቱት በተቀዳሚ አሜሪካና ካናዳ ሲሆኑ በተወሰኑ አፍሪካ ሀገሮች ውስጥ ከባለስልጣን ጋር በመሻረክ እጹን ለማምረቱ ሁኔታው ተመቻችቶላቸዋል። በተለይም የአፍሪካ የካፒታል ወረራ የሚያደርጉ ኩባንያዎች በራሳቸው ሀገር የተከለከሉ እጾችን ከስልጣን መባለ ጋር በተያያዘ እጹን እንዲመረት እየገፋፉ ሲሆን የአብይ አገዛዝ በዶላር ጥማቱ ምክንያት የአሜሪካ ኒው ፎርንታየር ዴታ የተባለው ተቋም በኢትዮጵያ እጹ እንዲበቅልና ለገበያ እንዲቀርብ ለማድረግ ዘመቻ ላይ መሆኑን ለመረዳት ተችሏል። በመጨረሻም ኢሳት የኢትዮጵያ ሳተላይት ቴሌቪዥን በሚባለው የጎጠኞች ማስተናገጃ የሚዲያ አውታር ውስጥ በተነሳ ብጥብጥ አንዳንድ ጋዜጠኞች ከስራ መባረራቸው ተገለጸ። ላለፉት 10 ዓመታት ያህል በዲያስፖራው ድጋፍና በጸረ ኢትዮጵያ ኃይል አታግዞ በግንቦት ሰባት ስር ይተዳደር የነበረው ኢሳት ኢትዮጵያ ውስጥ በተከሰተው የኢህአዴግ ኦነግ ወያኔ የስልጣን ሽግሽግ የተነሳ የእርስ በርስ ሙግስ ሲያደርጉ ሰንብተው ከሰሞኑ ለለየለ መፈረካከስ መዳረጉ እውን ሆኗል። እሳት የኢትዮጵያዊነት መንፈስ በተለያቸው ጋዜጠኞች ተሞልቶ የተለያዩ ቅስቀሳዎችን ሲያደርግም ቆይቷል። በመሆኑም የድርጅቱ አመራር በነበረው የዘር ድርጅት አቀንቃኝነቱ ተነስቶ የአብይን አገዛዝ መደገፉን ይፋ ሲያደርግ በእሳት ውስጥ ውዝግቡ ተባብሶ መሰንበቱም ይታወሳል። የተፈጠረው መበታተን አስመልክቶ በዋሽንግተን የሚገኙ ጋዜጠኞች ባወጡት መግለጫ ላይ በእሳት ውስጥ የተነሳውን አለመግባባትና ውዝግብ ለማስተካከል በጽሑፍ መጠየቃቸውና ጥያቄውን በማቅረባቸው ምክንያት በድብቅ ስቱዲዮዎችን ዘግተናል በሚል ሽፋን ጋዜጠኞቹን ለማባረር የስውሩ አመራር ወስተኑን ገልጸዋል። በመቀጠልም ይህን ያደረጉት አላንዳች ውይይት ጥቂቶች በአዲስ አበባ ስቱዲዮ እንዲከፈት ካደረጉ በኋላ መሆኑን ገልጸው ይህን ዓላማ ለማሳካት በጋዜጠኞች መካከል የእርስ በርስ ቅራኔዎችን በመፍጠር የክህደት ተግባር ፈጽመዋል ብለዋል። አመራር ተብዬዎቹ በህዝብ ስም የተቋቋመውን ተቋም ለግል ዓላማቸው ማስፈጸሚያና የፖለቲካ ንግድ ማካሄጃ እንዳደረጉትም በጽሑፋቸው ላይ አብራርተዋል። ቡድኑ ለዶክተር አብይ ያደረ በመሆኑ የነጻ አስተሳሰቦችን ለማፈን ሲል ለውጥ አደናቃፊ ያለ ስያሜ ሲለጥፍ መቆየቱን አትተዋል። በተለይም በቅርቡ የእሳት ባለቤት ግንቦት ሰባት ነው የሚል መግለጫ ከተሰጠ ወዲህ ቅራኔው መንባባሱንም ገልጸዋል። እነዚሁ አካላት በገቡት ቃል መሰረት እሳትን ለህዝብ እንዲያስረክቡና በድርጅቱ ውስጥ ከተለያዩ ወገኖች የተሰበሰበውን በሚሊዮን የሚቆጠር ገንዘብ የት እንዳደረሱት እንዲሁም በፋይናንስ እጥረት ስም ሰራተኞችን እንቀንሳለን ማለታቸው ትክክል እንዳልሆነና ኃላፊነታቸውን ለህዝብ እንዲያስረክቡ ባለፈው ሐሙስ ማለት ሜይ 28 2019 መጠየቃቸውን ገልጸው ለዚህ ጥያቄያቸው ምላሽ ከመስጠት ይልቅ የተወሰኑ ጋዜጠኞችን በስራ ላይ ያሉ ድንገት ከስራ ማሰናበትና ለፖለቲካ ስራቸው ማስፈጸሚያ እንዲረዳ እርምጃ መውሰዳቸው ለመረዳት ችለናል ሲል መግለጫው አጠቃሏል። ይህ በእንዲህ እንዳለ በትናንትናው ዕለት ስውሩ የእሳት ቦርድ በጉዳዩ ዙሪያ የማስተካከል እርምጃ እየወሰድን ነው በማለት ጋዜጠኞቹ ያሰራጩትን መረጃ መሰረት ቢስ ሲል ነው አጣጥሎታል። ይህ በቦርዱ ኃላፊ ተጻፈ የተባለው መግለጫ በግለሰብ ስም በመሆኑ ድርጅቱ ያለበትን ቀውስ በሽፍት ለመሸፈን የታሰበ ነው ሲሉ ብዙዎች አጣጥለውታል። አድማጮቻችን፣ የሳምንቱ ዋና ዋና ዜናዎች በዚሁ ይጠቃልላሉ።
Oh. ኢሳትን ጠልፎ የጣለው ከገለልተኛ ሚዲያ ይልቅ የግንቦት ሰባት መገልገያ መሆኑ ነው። ከያሬድ ኃይለ ማርያም። ይህ ጽሑፍ የልማታዊና ሁለገብ ጋዜጠኞች አንድም ሁለትነትም በሚል ርዕስ መጀመሪያ ለህትመት የበቃው እንደ አውሮፓውያን አቆጣጠር በማርች 26 2015 ሲሆን ጻፊው ታዋቂው የኢትዮጵያ ሰብአዊ መብት ተሟጋች አቶ ያሬድ ኃይለ ማርያም ናቸው። ጻፊው ለኢሳት የሰጠው ምክር አድማጭ በማጣቱ ምክንያት ዛሬ ኢሳት ውስጥ አለመግባባት ተፈጥሯል። በመሆኑም አቶ ያሬድ ኃይለ ማርያም ከአራት ዓመት በፊት የሰጡትን ምክርና ትችት ኢሳትን ጠልፎ የጣለው ከገለልተኛ ይልቅ መገልገያ በመሆኑ ነው ትንቢተ ያሬድ በሚል ቅድመ ትንቢት የሚመስለውን የአቶ ያሬድ ጽሑፍን እንሆ ብለናል። ጋዜጠኝነት ትልቅ ክብር የሚሰጠው የራሱ የሆነ መርህና ስነ ምግባር ያለው ጠያቂነትን ብቻ ሳይሆን ተጠያቂነትንም በውስጡ የያዘ የሙያ መስክ ነው። ለዛም ነው ጋዜጠኛ የሕዝብ አንደበት ዓይንና ጆሮ ነው የሚባለው። ሕዝብ በሚከበርበት ቦታ ሁሉ ጋዜጠኛም ይከበራል። ሕዝብ በሚዋረድበት በሚታፈንበትና በሚዋከብበት ስፍራም ጋዜጠኛ ይዋረዳል፣ ይሳደዳል፣ ይታፈናል፣ ይዋከባል፣ ይታሰራል፣ ሲከፋም ይገደላል። ይህም በሕዝብ በመንግሥትና በጋዜጠኛ መካከል ያለውን ቁርኝት በደንብ ያሳያል። ሕዝብና መንግሥት ልብ ለልብ ሲገናኙ የሚችሉት ጋዜጠኛ ሲኖር ነው። የሁለቱን የልብ ትርታ እያደመጠና ያንዱን ለአንዱ እያስደመጠ በመካከላቸው ገደል እንዳይኖር ድልድይ ሆኖ ያገለግላል። ጋዜጠኞች ይህን ታላቅ ኃላፊነት ለመወጣት ከሚጠበቅባቸው ነገሮች ዋነኛውና መሠረታዊ ነገር የሙያውን ሥነ ምግባርና መርሆች ጠንቅቆ ማወቅና ለመተግበርም መጣር ነው። በዚህ ሙያ ላይ የተሰማራ ሰው ምንም ያህል በሙያው ቢሰለጥንና ቢመራመር ከመርሆቹና ከሥነ ምግባሩ በራቀ ቁጥር ከላይ የጠቀስኩትን አሉታዊ ሚና ከመጫወት ይልቅ ለሚኖርበት ማኅበረሰብ ፖለቲካዊ፣ ማኅበራዊና ኢኮኖሚያዊ እድገት ዋነኛ ጠንቅ ይሆናል። የጋዜጠኝነት ሙያ አንድን ማኅበረሰብ በሚዘረጋው የመረጃ መረብ የማዋሃድና የማቀራረብ ኃይል ያለውን ያህል በሥነ ምግባር ብልሾች እጅ ሲወድቅ ደግሞ እንደ ኒውክለር ቦምብ ሕዝብን የማፋጀትና ለከፋ እልቂት የመዳረግም አቅምም አለው። ለዚህም የሩዋንዳውን የዘር እልቂት ያፋፋሙትን የአገሪቷ መገናኛ ብዙሃን ልብ ይለዋል። አንድ ሰው በጋዜጠኝነት ሙያ ሲሰማራ ቢያንስ እነዚህን አምስት መርሆች ሊረዳና ሊያከብር ይገባዋል። እነሱም አንደኛ፣ እውነተኛነትና ትክክለኝነት፣ ሁለተኛ፣ ገለልተኝነት ከፖለቲካ ከሃይማኖትና ከሌሎች ሚዛንን ከሚያስቱ አቋሞች፣ ሦስተኛ፣ ፍትሐዊነትና ሚዛናዊነት፣ አራተኛ፣ ሰብአዊነት፣ አምስተኛ፣ ለሚሠራው ሥራ ተጠያቂነት። ይህን ጽሑፍ እንድጽፍ ወደ አስገደደኝ ጉዳይ ልመለስ። ኢትዮጵያ ውስጥ የጋዜጠኝነት ሙያና ሥነ ምግባር ያለበትን ደረጃና ዝርዝር ታሪኩን በቅጡ የሚቃኝ ጥናታዊ ጽሑፍ የማቅረቡን ሥራ በሙያው ጥርሳቸውን ለነቀሉበት አቅሙ ላላቸው ባለሙያዎች ልተውና የግል ትዝብቴን ላስቀምጥ። የወያኔ አገዛዝ ሥርዓት በኢትዮጵያ ላይ ካደረሳቸው ትላልቅ ኪሳራዎች መካከል አንዱ ሐሳብን በነጻነት የመግለጽ መብትን ማዳፈኑ ነው። ይህን አኩሪ ተልእኮውንም ለማሳካት በመቶዎች የሚቆጠሩ ጋዜጠኞችን በተለያዩ ጊዜያት እያሰረ እየደበደበ በሐሰት ክስ እየወነጀለና ከአገር እያሳደደ በማቆጥቆጥ ላይ የነበረውን የሕዝብ ነጻ የመወያያ መድረክ በጭንቅላቱ ቀጭቶታል። ወያኔ ነጻ የውይይት መድረኮችን ለማንጠፍ ያልፈነቀለው ድንጋይ የለም። ጋዜጠኞችን በጸጥታ ኃይሎች ማዋከቡና በጡንቻው ማሸማቀቁ አልበቃ ብሎት ሕገ መንግሥቱን የሚሽሩ ሕጎችንም ጭምር በማጽደቅ አፈናውን ሕጋዊ አድርጎታል። ይህ ዐይነቱ በነጻ ሚዲያው ላይ ያነጣጠረው የማያባራ ዱላ ሕዝብ ነጻ የመወያያ መድረክ እንዳይኖረው ከማድረግም አልፎ መደማመጥና መተማመን የማይቻልበት የመጫጫህ ባህልንም ፈጥሯል። እውነትና ዕውቀትን መሠረት ያደረጉ የሐሳብ መገለጫ መድረኮች እንዲከስሙ ተደርጎ በመትካቸው ጽንፍ ያዙና በሁለት አፋፍ ላይ ቆመው በጥላቻ በሐሰት ሰባዊነት በጎደለውና ተጠያቂነት በማይስተዋልበት መንፈስ ውስጥ የተዋጡና ህዝብን የሚያደናቁሩ የጮህት መድረኮች ጎልተው እንዲወጡ ተደርጓል። ዛሬ የኢትዮጵያ ህዝብ ባገሩ ጉዳይ መረጃ የሚያገኝበት ድል ሁለት ጽንፍ በያዙ እርስ በርስ ተቃራኒ ነገር ግን ተመሳሳይ ባህሪያት በሚታይባቸው የፕሮፓጋንዳ መድረኮች እጅ ወድቋል። ባንድ ወገን ልማታዊ ጋዜጠኞች በግብር ከፋዩ ህዝብ ገንዘብ በሚንቀሳቀሱትና ሙሉ በሙሉ የወያኔ ልሳን በሆኑ ቴሌቪዥንና ሬዲዮ ጣቢያዎች እንዲሁም ነጋ ጠባ ስላገዛዝ ስርዓቱና ስለሽማምንቱ በጎ ገድል ብቻ ሲተርኩ የሚውሉ በግለሰቦችና በቡድን የተያዙ ሚዲያዎች እንዳይጋ ፎረም፣ ኢትዮጵያ ፈርስት ሌሎችም፣ በሌላኛው ጽንፍ ደግሞ ሁለገብ ጋዜጠኞች ለአገሩ በጎ አሳቢ በሆነውና በስደት በሚገኘው ኢትዮጵያዊ መዋጮና በፕሬዝደንት ኢሳያስ አፈወርቂ ወይም ሻቢያ ድጎማ የሚተዳደረው የግንቦት ሰባት ልሳን ኢሳት ቴሌቪዥንና ሬዲዮ ጣቢያ እንዲሁም ለተመሳሳይ ተልኮ በቆሙ ጥቂት ድረገጾች ናቸው። በእነዚህ ሁለት ጽንፎች መካከል ከላይ የተጠቀሱትን የጋዜጠኝነት መርሆችን በከፊልም ሆነ በከፊልም ቢሆን ለማሳካት ካላቸው ቁርጠኝነት የተነሳ እውነተኛና ሚዛናዊ መረጃን ለህዝብ ለማድረስ የሚተጉትን ሳንዘነጋ ጽንፍ የያዙት መድረኮች በመገናኛ ብዙሃን ስም በአገሪቱ የፖለቲካና ማኅበራዊ ሂደቶች ላይ እያደረሱ ያለውን ከፍ ያለ ጉዳትና የሚያስከትሉትን መዘዝ በቅጡ መፈተሽ የግድ ይላል። ጽንፍ እንኳንስ ጥላቻን ለማራባት ይቅርና ፍቅርንም ለማጠንከር ቢሆን ውጤቱ አደጋ ነው። ጽንፍ ሚዛንን ያስታል፣ እውነትን እንዳናይ ይጋርዳል፣ ፍትህን ያዛባል፣ ስብዕናን ያራቆታል፣ ለከባድ ስህተትና ውድቀትም ይዳርጋል። ጋዜጠኛም ጽንፍ የያዘ ዕለት ነገር ይበላሻል፣ ራሱን ብቻ ሳይሆን ድልድይ ሆኖ የሚያቀራርበውን ማኅበረሰብ መንገድ ያስታል፣ ያናቁራል፣ ጥላቻ ያሰርጻል፣ የተለያዩ የህብረተሰብ ክፍሎችን ሆድና ጀርባ በማድረግ ለልቂት ይጋብዛል። ልማታዊ ጋዜጠኞች እና አንዳንድ የኪነ ጥበብ ባለሙያዎች ሳይቀሩ የሆድ ነገር ሆኖባቸው ይሁን አምነውበት ከጠዋት እስከ ማታ ወያኔ የሠራውንም ያልሠራውንም እያነሱና እየጣሉ ተቃዋሚ ያሉትንም ሲያዋርዱና ሲያበሻቅጡ ስለሚውሉ ሕዝብ እንዲህ ያለውን ፕሮፓጋንዳ መስማት ታክቶታል። የሚረዳው አጣ እንጂ በደህ አቅሙ ድሽ እያስተከለ ፊቱን ወደ ውጭ ሚዲያዎች ሲያዞር ማስተላለፍ የፈለገው መልእክት ግልጽ ነበር። ውሸት መስማት ታክቶናል። የጥላቻ ፕሮፓጋንዳ ሰልችቶናል። አማራጭ ሐሳቦችንም መስማት እንፈልጋለን የሚል ነው። ወያኔ ሕዝብን ለመስማትም ሆነ ከስህተቱ ለመማር አቅሙም ሆነ ፍላጎቱ ስለሌለው ከሕዝብ ጋር ሆድና ጀርባ ሆኖ ቀጥሏል። ወያኔ ሕዝብን አያዳምጥም፣ ሕዝቡም ወያኔን አያዳምጥም። በሕዝብና በአገዛዝ መካከል የተፈጠረውን ክፍተት ለመጠቀም ዕድሉና አቅሙ የተፈጠረላቸው የኢሳት ዐይነት ሚዲያዎችም ሕዝብን ለማስተማርና ለማንቃት እንዲሁም መብትና መብቱን ጠንቅቆ እንዲያውቅና ለነጻነቱም እንዲቆም ለማነሳሳት ዕድሉ ተፈጥሮላቸው ነበር። ይሁንና የኢሳት ተልእኮም ሆነ አወቃቀር የግንቦት ሰባትን ሁለገብ የትግል ስልት መሠረት ያደረገ በመሆኑ በድርጅቱ ጠባብ አጀንዳና የትግል ስልት እንዲወሰን አስገድዶታል። ሁለገብ የሆኑ ጋዜጠኞችን አፍርቷል። ችግሩ ሁለገቦቹም ልማታዊ ጋዜጠኞቹ ተንደርድረው የወረዱበትን ቁልቁለት ተከትለው አብረው መክነፋቸው ላይ ነው። ሕዝብ አማራጭ ስላጣ ዛሬን ሊሰማቸው ይችላል። አሁን ባሉበት ይዞታ ከቀጠሉ ግን ከሕዝብ ጋር መደማመጥ ይቅርና እንደ ወያኔ ሚዲያዎች በባዶ ሜዳ ማንቋረር ብቻ ይሆናል። ልማታዊ በሆኑት የወያኔ ጋዜጠኞችና ሁለገብ በሆኑት የግንቦት ሰባት ጋዜጠኞች መካከል ያለው አንድነትም ሆነ ሁለትነት ግልጽ ነው። ሁለቱም ለተለያዩ የፖለቲካ ተቋማት ልሳንነት ማገልገላቸው ጠላት ብለው የፈረጁትን አካል የሚገልጹበት ያልተገራና ጨዋነት የጎደለው ቋንቋቸው ወዳጅ የሆናቸውን ደግሞ ሽቅብ የሚክቡበትና የሚያሞካሹበት ስልታቸው እንደዚሁም በብዙ የፕሮግራምና የዜና አቀራረብ ስልታቸውም ጭምር አንድ አይነት እየሆኑ መምጣታቸው ነው። ሌላው ቢቀር አንዱ አኬልዳማ ብሎ የድራማ ፊልም ሲሰራ ሌላው ኦፕሬሽን ሚሌኒየም በሚል ከአዲስ አበባና ከአስመራ ያሰራጩትን ዘገባ ልብ ይለዋል። ከላይ ከተጠቀሱት የጋዜጠኝነት መርሆች አንጻር ሁለቱም ባንድ ጎራ ተሰልፈው እናያቸዋለን። ለማታዊዎቹ ጋዜጠኞች የወያኔን ባለስልጣናትና የሻቢያን ተቃዋሚዎች ቅዱስ አድርገው በሚያቀርቡበትና በሚያሞካሹበት መጠነ እና ልክ ሁሉ ሁለገቦቹን ግንቦት ሰባትንና አጋሮቹን እንዲሁም የሻቢያ ባለስልጣናትን በተመሳሳይ ሁኔታ እያቀረቡ በህዝብ ጉዳይና በፍትህ እንዲያላግጡና እንዲቧልቱ ሁኔታዎችን ያመቻቻሉ። ለዚህም በቅርቡ የግንቦት ሰባት ሹማምንት ታጅበው አስመራ የከረሙትን የኢሳት ጋዜጠኞች ቆይታ ልብ ይለዋል። ልማታዊ ጋዜጠኞቹ የወያኔን ቱባ ባለስልጣናት ተከትለውና የህዋት አርማ ያለበትን መለዩ አጥልቀው የድርጅቱን 40ኛ ዓመት ለማክበር መቀሌ እንደከረሙት ሁሉ ሁለገቦቹ የኢሳት ጋዜጠኞችም ወታደራዊ ትጥቅና አልባሳት አጥልቀው አስመራ በሚገኝ ሰራዊት መሃል እየተጎማለሉ የተነሱትን ፎቶና የቀዱትን ቪዲዮ ላስረጅነት ማቅረብ ይቻላል። ሰብአዊነትም በተመለከተ በሁለቱም ጎራዎች የተሰለፉት ጋዜጠኞች ተመሳሳይ የመርህ ግድፈቶች ሲፈጽሙ ማየት የተለመደ ነው። የዜጎቻቸውን መሰረታዊ መብቶችና ነጻነቶች በመግፈፍ ዓለም ያወቃቸውን አምባገነኖች እያሞካሹ ወንጀላቸውን እየሸፋፈኑና የሌላቸውን ስብዕና እያላበሱ ማቅረብ ፍትህን በሚናፍቁት ግፎን ላይ እንደማላገጥ ነው የሚቆጠረው። መለስ ዜናዊንም ሆነ ኢሳያስ አፈወርቂን ለህዝቦቻቸው አሳቢና ባለበጓው ራእይ ያገር መሪዎች አድርገው ቢያቀርቡ ጋዜጠኞቹ መካከል ያለው ልዩነት የቆሙለት ወገንና ቦታ እንጂ የመርህ አይደለም። ለብዙ ንጹሃን ዜጎች ህይወት መጥፋት፣ ስቃይና እንግልት ቀጥተኛ ተጠያቂ የሆኑትን እነዚህ አምባገነኖች እየካቡ የፍትህና የዲሞክራሲ ጠበቃ መሆን አይቻልም። በቅርቡ የኢሳት ጋዜጠኞች ፕሬዚደንት ኢሳያስን ከራሳቸው ህዝብ አልፈው ለኢትዮጵያና ለኢትዮጵያን የሚጨነቁ መሪ አድርገው ለማቅረብ ያደረጉት ሙከራ የሁለገብ ታጋይነታቸው ተልኮ መገለጫ እንጂ ከጋዜጠኝነት ስነ ምግባር የመነጨ አይሆንም። ባለፉት 20 ዓመታት ወያኔና ሻቢያ በሁለቱ አገራት ህዝብ ላይ ሲፈጽሙት የቆዩትንና ዛሬም እየፈጸሙት ያለውን አስከፊ የሆነ የሰብአዊ መብቶች ረገጣ ያለም አቀፍ የሰብአዊ መብት ድርጅቶች በተደጋጋሚ ያጋለጡባቸው ሪፖርቶች እነዚህ ጋዜጠኞች የሚያዩበት መንገዱ ሚዛኑን የሳተ ነው። ልማታዊዎቹ በወያኔ የሚፈጸመውን ጥሰት የሚያጋልጡትን የሰብአዊ መብት ድርጅቶች በሰደቡበት አንደበታቸው እነዚህኑ ድርጅቶች እያጣቀሱ በኤርትራ ውስጥ ለሚፈጸመው የመብት ረገጣ ሲተነትኑ በተደጋጋሚ ሰምቻለሁ። ሁለገቦቹ ጋዜጠኞቹም የነዚህን ድርጅቶች ሪፖርት እያጣቀሱ ወያኔ የሚፈጽመውን የመብት ረገጣ ማጋለጣቸው ይበል ቢያሰኝም ሻቢያ በኤርትራ ህዝብና የሙያ አጋሮቻቸው በሆኑ ጋዜጠኞች ላይ ጭምር የሚፈጸመውን ግፍና በደል እንዳልሰሙ በመምሰልና ችላ በማለት ፕሬዚደንት ኢሳያስን ለህዝብ አሳቢና መልካም ስብዕና ያላቸው ሰው አድርገው ለማቅረብ መሞከራቸው የሌላኛው ጽንፍ ክሽፈት ነው። ከላይ እንደገለጽኩት ክፉኛ አፋኝ የሆነ አምባገነናዊ ስርዓት በአንድ አገር ውስጥ ረዘም ላለ ጊዜ ስልጣን ተቆናጦ በሚቆይበት ወቅት ተመናምነው የሚጠፉ በርካታ ሴቶች እንዳሉ ሁሉ በምትካቸውም መጥፎና መረን የለቀቁ አዳዲስ ልማዶች ይፈለፈላሉ። አንዱ ይኸው መደማመጥ የሌለበት የመጫጫ ባህል ነው። በ1960ዎቹ የተማሪዎች እንቅስቃሴ የጀመረን ይህ ፈሊጥ ዛሬም አለቅ ብሎን ጽንፍ በያዙት በእነዚህ መድረኮች የተለያዩ ሐሳቦች አይንሸራሸሩ። በሐሳቦች ላይ ያተኮረው ውይይትና ክርክር የሚባል ነገርም የለም። ሁሉም የራሱን ብጤ ሰብስቦ ሌላኛውን ወገን ሲወቅጥ፣ ሲራገም፣ ሲያነሳና ሲጥል ነው የሚታየው። ተፎካካሪ ሐሳቦች በማይፋጩበትና በአንድ ጭብጥ ዙሪያ የተለያየ አመለካከት ያላቸው ሰዎች በእውቀት ላይ የተመሰረተ ውይይት በማያደርጉበት መድረክ ላይ 10 ተናጋሪ አቅርቦ ሁሉም በአንድ ሙቀጫ ሌላውን የሚወቅት ከሆነ አንዳችም ጠብ የሚል ነገር የለውም። የአንድ ማህበረሰብ የፖለቲካ አስተሳሰብ ሊሰፋና ሊያድግ የሚችለው በሐሳቦች ዙሪያ በሚደረጉ ምሁራዊ ክርክሮችና ውይይቶች ነው። ጥላቻና ጽንፍ የተረጋጋና የሰለጠነ የፖለቲካ ማህበረሰብ እንዳይፈጠር ትልቅ እንቅፋቶች ናቸው። ሰላማዊ የሆነ የፖለቲካ ሽግግርም እንዳይፈጠር ያደርጋሉ። የፖለቲካ ጽንፍ በያዙ መገናኛ ብዙሃን የሚሰራጩ የጥላቻና የሐሰት ዘገባዎች ቀጥተኛ ተጎጂው አገርና ሕዝብ ነው። የተጀመሩ የሰላማዊ ትግሎች ይኮላሻሉ። ንጹሃን ዜጎችን በሐሰት ፕሮፖጋንዳ ተታለው ለደጋ ይጋለጣሉ። ደግ ቀን ሲመጣ እናንተም ለትዝብ ትጋለጣላችሁና ከሆዲው አስቡበት ሲሉ አቶ ያሬድ ኃይለ ማርያም ሐሳባቸውን ይቋጫሉ። የግንቦት ሃያን መርዝ ለመንቀል ትግላችን መጠናከር ይኖርበታል። ዛሬ ኢትዮጵያ በክፉ መልኩ ተጎጂ የሆነችው በዘረኛ አገዛዝ ስር በመውደቋ ነው። በኢትዮጵያችን ግፍ ከነገሰ 28 ዓመት ሞላው። በኢትዮጵያ ህዝብ ላይ የሰነ መንግስት ስልጣን በያዛካል እንዲህ ያለ ግፍ የተሰራበት ዘመን ፈጽሞ አልነበረም። ሰውን ዋጋ የሌለው ፍጡር አድርጎ ክብር ለመንፈግ በክፉ ውጣውረድ ውስጥ አላለፍንም። የጋራ ሀገር ከትልቅ እንቆቅልሽ ውስጥ መውደቅ ብቻ ሳይሆን ወደማይታወቅና ጉዞ ወዳለየለት አቅጣጫ ተገፍትረን አናውቅም። የወያኔና ኦነግ የዘር ተኮር ፌዴራሊዝሙ እልቂቶችን ሲያካሄድ ከቆየ በኋላ ዛሬ አገሪቷን ከበታኝ አደጋ ፊት አቁመዋታል። የዘረኞች ፋሽስታዊ አስተዳደር በየጊዜው የሚዘሩት የጥላቻ ፖለቲካና ከፋፍሎ የማቆም ስልቱ እልቂት ጠሪ ዘውግ ተኮር ቅስቀሳዎች የሀገሪቷን ዜጎች ለትንቅንቅ አጋልጧል። በየነገዱ ነፍሰ ገዳይ ታጣቂዎችን መድበዋል። ዛሬም ወያኔዎች በስውር እጃቸው እንዲሁም ኦነጋውያን በስልጣናቸው ከማፈናቀል ተግባራቸው አልታቀቡም። ሁሉም ከኢትዮጵያዊነት አፈንግጦ በየነገዱ እንዲቧደን የደነገጉትን አራዊተ ሕገ መንግሥት በጠመንጃ ኃይል ለማስከበር የሞት የሽረት ትንቅንቅ ላይ ናቸው። ዜጎች ወልደውና ከብደው ከሚኖሩበት መንደር አካላቸው እየተቆራረጠ ላውሬ ይጣላሉ። ግፈኛው የጉሳ መርህ አገዛዝ 28 ዓመት በሸፈነው አገርን የማፍራረስ ተግባሩ በተለይም በደቡብ ኢትዮጵያና በምዕራብ ኢትዮጵያ ልዩ ልዩ ነገዶችን በከፍተኛ ደረጃ እርስ በርሳቸው በማጋጨት ደም አፋሷል። ዛሬም እንደቀጠለ ነው። ካንድነት ይልቅ ጥቃቅን ስበቦችን በማጉላት በተለይም የነገዶችን ንቃተ ህሊና ማነስ መነሾ በማድረግም የእርስ በርስ ግጭቶችን እያቀጣጠለ መንደሮችና ማሳዎችን የመቃብር ቦታ አድርጓቸዋል። የህዝብ ግጭቶች በግንቦት ሃያ ከወያኔ ህወሓት ጋር የገባ የመተላለቅ አባዜ በገጸ በረከት በአገራችን የተተከለ ነው። ግንቦት ሃያ 1983 ዓ.ም ለመላው ኢትዮጵያ ህዝብ የመከራ ሁሉ እናት የሆነችዋ ስቃይ በአዋጅ የመጣችበት ቀን ነው። ወደር የማይገኝለት ግፍ ለመፈጸም ሀ የተባለበት ዕለት ነው። ገዳዮቻችን በሬሳችን ላይ የሚጨፍሩበት፣ በመቃብራችን ላይ የሚያሽካኩበት፣ ቤትና ንብረት አሳጥተው ለስደት ያበቁን፣ በደስታ ሲሰክሩ ለእኛ ሐዘን፣ ለእኛ የመከራ ቀን መታሰቢያ ነች። የግንቦት ሃያ የሚመስለው የአገር አውዳሚው የጽንፈኞች የዘረኞች የንግሠ በዓል ዓለም አቀፍ ሴራም አለበት። በዳያስፖራው ያሉ የአእምሮ ድኩማኖችም ለትውልድና ለአገር ደንታ እንደሌላቸው ከጽንፈኞች ጋር በአደባባይ የሚታዩበት ዕለት ሆኖ ቆይቷል። የሞራሉን ቁልቁለት እንዴት እንደተያያዙት የምንታዘብበት ዕለትም ጭምር ነው። የግንቦት ሃያ ጦስ የጸረ ኢትዮጵያ ኃይሎች ባለቤት መሪና አስተባባሪ የነበራትን ታላቅ አገር ለወንበዴዎች የተላለፈችበት ዕለት ነው። ግንቦት ሃያ ኢትዮጵያዊነት እጅጉን እንዲደበዝዝ አዋጅ አዋጅ የተባለበት ዕለት ነው። የጎሳ ግጭት ለኢትዮጵያ ሕዝብ በግንቦት 1983 ዓ ም ከወያኔ የተሰጠው ገጸ በረከት ነው። የትግሬ ወያኔ ፋሽስቶች የቀሩትን ግልገል ፋሽስቶች መልምሎ በየክፍለ አገሩ አማራው እንዲፈጅ አዋጅ አዋጅ የተባለበት ዕለት ነው። ይዘቱ ግጭት፣ እልቂት፣ ሞት የሆነ አገዛዝ እውን የሆነበት ዕለት ነው። አገዛዙ አንዱን በአንዱ ላይ በማስነሳት ኢትዮጵያን ለአፍሪካ ቀንድ የጎሳ ግጭቶች ማዕከል እንድትሆን የተበየነባት ዕለት ነው። የዘረኞችና የጽንፈኞች አገዛዝ ዘመን የአገራችን ታሪክ ለመጥፎ ትውስታ ብቻ እንደሆነ ኢትዮጵያውያን ይስማሙበታል። አገራችን ኢትዮጵያ ከ28 ዓመታት በፊት ውስብስብና ዘርፈ ብዙ ችግር ውስጥ እንድትገባ ያደረጓት ከአብራካዋና ከማኅፀኗ የወጡት የተረገሙ ልጆቿ የሚያከብሩትና የሚዘክሩት ታሪክ ከኢትዮጵያ ሕዝብ ጋር ምንም ግንኙነት የለውም። የግንቦት ሃያ ያስከተለው መዘዝ ብሔራዊ ሀብቷን የነጠቀ ክፉ ዘረኛ ባላጋራ የኢትዮጵያን ሕዝብ መብት አልባ ያደረገ፣ ሕዝቡ በድቅድቅ ጨለማ እንዲኖር የመከራ ቀንበር በጫንቃው ተሸክሞ ተሰምቶና ታይቶ በማይታወቅ የኑሮ ውድነት መከራውን እያሳየው ነው። በተለይም ግንቦት ሃያ አንድን የሕዝብ ወገን መርጦ ለጥቃት እንዲጋለጥ ሕግ የተደነገገበት የተረገመ ዕለት በመሆኑ የመከራ ነዶ ተጭኖበታል። አገራችን ኢትዮጵያ በ21ኛው ክፍለ ዘመን ግንቦት 20 የማንነት ግንብ ለመገንባት ሴራ የተፈጸመበት ዕለት ነው። ለአሁኑ ፖለቲካዊ፣ ጂኦፖለቲካዊና ለሌሎች ገጽታዎች እንድንዳረግ ጸረ ኢትዮጵያ ቡድኖች በጸረ ኢትዮጵያ ኃይላት ተደግፈው በትረ ሥልጣኑን የያዙበት ዕለት ነው። ለቡድናዊ ጥቅም ማረጋገጫ ሴራው ሲፈጸም ኢትዮጵያ መከራዋ እንዲጎረምት የተበየነበት ዕለት ነው። በመሆኑም ግንቦት ሃያ በኢትዮጵያ ሕዝብ ታሪክ ጥቁር ቀን ሆኖ ይታወሳል። በኢትዮጵያችን የመርገምትና ናዳ ሕወሓትና ኦነግን ተመስሎ በግንቦት ወር ሲከሰት ከዚያን ጊዜ ጀምሮ በጫካ ሕግ እየተመራን ነው። የጋራ የሆነ ሀገራዊ እሴቶች ጠፍተው በደመ ነፍስ እየተነዳን ነው። የነጻነትና የሕዝብ ፍቅር የአንድነት እመቤት በሆነችዋ ኢትዮጵያ በጥንታዊቷ ኢትዮጵያ ላይ በግንቦት ሃያ ሕግ አራዊት በተግባር ተተርጉሟል። ኢትዮጵያን በአገራቸው ውስጥ እንዳይዘዋወሩ የማንነት ግንብ የተገነባበት የሐዘን ቀን ሆኖ እስከ ዛሬ ዘልቋል። ዛሬም ከ28 ዓመታት በኋላ ግንቦት ሃያን ስናስብ የነጻነት ትግል ጥያቄ በተግባር ወቅታዊና አንገብጋቢ መሆኑንና ኢትዮጵያን የሚጠሏትንና የሚያስጠሏትን ከነኮተታቸው ነቅለን ለመጣል ፋኖ ተሰማራ የሚለውን ጥሪ የምናስተጋባበት ዕለት ነው። ለኢትዮጵያና ለኢትዮጵያዊነት የሚገዳቸው ታሪክና ጽናትን እውነተኛ የአገር ፍቅርን የተላበሱ ኩሩ በሆነ ታሪካቸውም ሲታወሱ የሚኖሩ ጀግኖቿ በወያኔ የተገደሉበት በግንቦት ወር ነው። እኛ ኢትዮጵያኖች ግንቦታን ክፉኛ እንረግማለን። ሀቀኛ ኢትዮጵያዊነትና የህዝብ ወገንተኝነት ወንጀል ያደረገው የግንቦታ አጦስ ተተኪ የማይገኝላቸውን ለሰላምና ለርቅ ለዲሞክራሲና መቻቻል በጽኑ በመቆማቸው ለሉዓላዊነት አገር ማስገንጠልን በመቃወም በቁርጠኝነት የታገሉ ለእውነተኛ የህዝብ ፍቅር ግንባራቸውን የሰጡትን የዘረኛ አገዛዝ በየክልሉ በስውር በቆረቆረውና ማንም በማይደርስባቸውና ሎሬን ጋር እንኳን ደርሶ ከማይመለስባቸው አሰቃቂና አሳዛኝ የገደል ስፍራዎች የተወረወሩትን እንድናስብ የህሊና ደወል የምናሰማበት ክፉ ዕለት ነው። ግንቦታ ለነፍሰ ገዳዮችና ለጎጠኞች ፈንጠዝያ ለኢትዮጵያዊነት ግን የትግል መንፈሱን አጠናክሮ የወያኔን የዘረኝነት መርሃ ግብር አወላልቀን ፍትሐዊ ሥርዓት ለመመስረት ቆርጠን በመነሳት በቃን ከተት የሚል መፈክር የምናሰማበት ዕለት ነው። መርዘኞቹ ዘረኞቹ የደደቢት ውልዶችና አጋሮቻቸው የከፈቱብንን ጦርነትና የመከራ ዘመን ገብቷቸው ለእኛ ለትውልድ ምሳሌ እንሁን ብለው የሕይወት ተመክሯቸውንና መንፈሰ ጽኑነታቸውን ይዘው የተሰዉቱን በግንቦት ሃያ ስማቸውን አንስተን የምንዘክርበት ወር ነው። ኢትዮጵያን በደማቸው ባወጁት የነጻነትና የአንድነት የፍቅር እመቤት አገራችን ዛሬ ከፋፋይ ምንደኞች በግንቦት ሃያ መርዛቸው ለ28 ዓመታት መቆየታቸው ለኢትዮጵያዊነት ፍጹም ሐፍረትም ውርደትም ነው። የዘመኑ ተጠቃሚዎችና የዘረኞች ፋሽስታዊ ቡድን ጋር ንክክ ያላቸው እንደሚሉት ሳይሆን ግንቦት ሃያ በደደቢት ግልገል ፋሽስቶች ጭንቅላት ሞልቶ የነበረው የጥላቻ መርዝ በገፍት ራግፎ የእርስ በርስ የመናከስ አባዜ፣ ህሊናን በመሸጥ ለጎጠኞች የመታዘዝ አባዜ፣ በጠቅላላው የከፋፍለህ ግዛ አኩይ ልክፍት በህልውናችን ላይ ብይን ለመስጠት የተጋረጠ አደጋ ሆኖ በመምጣቱ በቁጭትና በጥላቻ የምናልፈው ዕለት ነው። ግንቦት ሃያ ብሔራዊ በዓል መሆኑ ቀርቶ ቢቻል ከቀን መቁጠሪያም ተፍቆ መጥፋት እንዳለበት እንመኛለን። ይህን ስንል መዘዱን ካመጡትና አገሪቷን በውርደት ማቅ ሸብበው ለባርነት ከዳረጓት ጋር ማለታችን ነው። ግንቦት ሃያ ባንዳዎችንም አበራክቷል። በህሊናቸው ሞተው ለሆዳቸው የሚኖሩ የግንቦት ሎሌዎችንም ዘረኞችን አጅበው ይደልቁለታል። ግንቦት ሃያ ካድሬዎችንና ወዶ ገባንዳዎችን ሌብነትንና ሆዳምነትን አለማምዶ የተላላኪነትና ታዛዥነት መንፈስ ስር ጥሏቸዋል። የባንዳነት መለኪያው ሆዳምነት ነው። ከሆድ በላይ ላሳር የሚል ትውልድ ያበራከቱብን የግንቦት ሃያ እንክርዳዶች ናቸው። ዛሬም አጭበርባሪዎችና ሌቦች፣ መሐይም ዘራፊያና ቀማኞች፣ ዘረኞች አገሪቷን ጠፍረው ይዘዋታል። የክፎች መንፈስ አንድ ነውና በዘረኞች የጥፋት ዓላማ ኦነጋውያኖችም እየተመሩበት ነው። ለፕሮፓጋንዳ ፍጆታ የሚነዛው ውጠው በሌሎች ላይ ለማስተላለፍ የሚሞክሩትም በዳያስፖራው ተበራክተዋል። ግንቦት ሃያ የፈጠራቸው ዘረኞች ዛሬም በሥልጣን ወንበሩ ላይ እየተለዋወጡበት ነው። አዲሱ ጠቅላይ ሚኒስትርም የዚሁ የሚረገመው የግንቦት ሃያ ፍጡር ነው። ነገድ ከነገድ አብሮ እንዳይኖር የጋራ እሴቶች እንዲመክኑና ሁሉም ለራሱ በራሱ ጉድጓድ እንዲቀመጥ የከፋፍለ ግዛ መርህን የሚያስከብረው አገዛዝ ዛሬም በፕሮፓጋንዳ ቢያጭበረብርም በተግባሩ ላይ ግን አልተለወጠም። ዘረኞች ወደ 28ኛው በዓል ንግሳቸው የተሸጋገሩት የግፍ አገዛዝ ዕድሜያቸውን ለማራዘም አምጠው የወለዱትን አዲስ ጠቅላይ ሚኒስትር በመሳሪያነት ለመጠቀም በመወሰን ነው። በወያኔ ፍልስፍና አገርን የሚያዋርድ ሥራ የሠራ በመሆኑ ከማማው ላይ አውጥተውታል። የአገዛዙ አኩይ ተግባር በአዳዲስ ምልምሎች ለማስቀጠል የዘረኝነት ሕመምተኞችን፣ አገር ሻጮችን፣ ነፍሰ ገዳዮችን፣ የባንዳ ልጆችን ከፊት ለፊት አስቀምጠዋቸዋል። ጠላታችን አገዛዙ ነው፣ ጠላታችን አራዊተ ሕገ መንግሥቱ ነው እየተባለ እኔ በትንቢትና በንግርት የመጣሁ ስለሆነ አገዛዙን ማስቀጠል ይቻላል እያለን ነው። የትግሬ ወያኔዎችን የግንቦት ሃያ እንክርዳድ ለማስቀጠል ያለውን ፍጹም ፍላጎት በተግባር እያስመሰከረ ነው። በኢትዮጵያ ወያኔና ኦነጋውያን ያልሆኑ ተሳቀው በፍርሃት ተሸብበው እንዲኖሩ እየሰበከ ነው። የግንቦት ሃያ እንክርዳድ ያበቀለው ነውና ይህ አሸባሪ አገዛዝ ይቀጥል እያለን ነው። የኢትዮጵያ አግራችንን ህልውና ለማስቀጠል ለሁሉም የምትሆን ሰብአዊ ዲሞክራሲያዊ መብቶች ያለ ገደብ የተከበሩባት የህግ የበላይነት የሰፈነባት ለእውነተኛ ህገ መንግስታዊ ስርዓት መስፈን ሁሉም ዜጎች በአንድ አገር በአንድ ህዝብ መንፈስ የሚቆሙበትና በመከባበርና በመተሳሰብ መርህ አገርን ለመገንባት እስከዛሬ ድረስ እንዳይቻል የተደረገው የግንቦት ሃያን መርዝ ነቅለን ለመጣል ባለመቻላችን ነው። ከአጋም ጋር የተጠጋ ቁልቋል ዘላለም ያለቅሳል ይባላል። በህዝብ መካከል ጠብን የሚዘራ፣ መፋቀርን የማይወድ፣ የራሱን ጥቅም የሚያሳድድ፣ ታሪክን የሚያጠፉ፣ የዜጎችን ስቃይና እንግልት፣ እልቂትና ደም ማፍሰስ፣ መፈናቀልን የሚናፍቅ አገዛዝ በመተከሉ ዘመንተኞቹ ኦነግና ኦፒዲዮ መከራዋን እያበራከቱባት ነው። የ28 ዓመት የመከራ ዘመን አገሪቷን በጣረ ሞት አፋፍ ላይ የምትገኝ አሳዛኝ አገር እንድትሆን ተገፍታለች። የማፈናቀል ተግባል ዛሬም ተስፋፍቶና ገዝፎ መቀጠሉ የበቀል ቁርሾዎች አሁንም ዘመን የማይለውጠው የክፉዎች መንፈስ እንደሆነ በገሃድ እየታየ ነው። የሰውን ልጅ መከራ በደስታ የሚያሰክራቸው መርዘኛ ጽንፈኞች መበራከት የምጸት ነው። የሚከፈለው መስዋዕትነት በስቷል። በዛሬዋ ኢትዮጵያ ለሚቀነባበረው ግድያ ፊሽካ ነፊው ኦነግ ነው። በስውርም ሆነ በግልጽ ከወያኔ ጋር ተናበው ይሰራሉ። እንደ ሩዋንዳ እልቂት ዝግጅት የገዳ ስኳድ አሰልጣኝና ቦታ የሚያስይዘው ኦነግ ነው። ከሩዋንዳ እልቂት በኋላም በዓለም ላይ በአንድ ሀገር አንድን የህዝብ ክፍል ለመጨረስ የሚቀነባበር ሴራ ሲያጋጥማችሁ አመልክቶ የሚል ጥሪ ዓለም አቀፍ ማኅበረሰብ ካወጀ 20 ዓመታት በላይ ሆኖታል። ግን በወያኔም ሆነ በኦነግ አርመናዊ እርምጃ ዓለም አሁንም አልተደናገጠም። ለምን ቢባል ወያኔም ሆነ ኦነግ የጸረ ኢትዮጵያ ኃይላት የእጅ ሥራዎች በመሆናቸው ነው። በዘር ፖለቲካ የተከተቡት ጽንፈኞቹ ወያኔና ኦነግ አገሪቷን መመለሻ ወደሌለው እንጦሮጦስ እያወረዷት ነው። እጅግ ኋላ ቀሩ የፖለቲካ ሥርዓት ታላቂቷን ኢትዮጵያን በጥፋት ማስተር ፕላን ውስጥ አስገብተዋታል። አገርን በማፍረስና በመናዱ ረገድ ርኅራሄ የሌላቸው በመሆናቸው ሙሉ የአማራን ሕዝብ ጨርሰው ሰው አልባ ሀገር ለመመስረት ላይታች እያሉ ይገኛሉ። ግንቦት ሃያ ብዙ ጅቦችን ፈልፍሏል። የዘመኑ የነጋበት ጅብ የወያኔን መንፈስ የወረሰ ከመሆኑም በላይ እጅግ የተራበ ነው። በጥፋት ዓላማ እርስ በርስ ከወያኔ ጋር እየተፈላለጉ በደመነፍስ ይንቀሳቀሳሉ። ለበቀል ቁርሾ እርካታ ሲል የሚፈጽማቸው ወንጀሎች ከሰው ባሕሪ አስወጥተውታል። በወያኔ ዘመን ግንቦት ሃያ የድግሶች ድግስ አውራ በዓል የበዓሎች እናት ሆኖ ሲከበር ቆይቷል። ሕዝብ በሚሊዮኖች ሲረግፍ፣ ወያኔዎች ላሸሸ ገዳሜ ተጠምደው ታይተውበት ነበር። በዘንድሮ አከባበር ግን ስቃይ የመጣበት ዕለት የባርነትና የውርደት መታሰቢያ ቀናችን በመለስተኛ ግርግር ታስቦ አልፏል። የሰው ዘር ጠላት በሆነው በህዋት አገር በትግራይ ግን ልቅ ባጣ ሁኔታ አክብረውታል። ዳንኪራውና ስድ የሆነው በዓል በማይታወቅ ሁኔታ ተሸፋፍኖ አልፏል። ብልሽሽቱ የወጣ አገዛዝ ማክተሚያ ወቅቶች ላይ በመድረሳችን አውራው በዓል የመክሰም ጽዋ የደረሰበት ይመስላል። ግንቦት ሃያ ከብሔራዊ የቀን መቁጠሪያ ቢሰረዝ የሚከፋው ሰው እንደሌለ መታዘብ ይቻላል። ስንትና ስንት ሚሊየን ብር ሲያፈሱበት የነበረው በዓል ማደናቀፍ፣ ማቃወስ እንዲሁም የበዓሉን መንፈስ ማደፍረስ በአሸባሪነት አንቀጽ ሲያስቀጣ የነበረው የወያኔ አባል ድርጅቶችና አጋሮቻቸው ሳይቀሩ ከሁለት አስርት ዓመታት ለበለጠ ጊዜ በታማኝ ጋሻ ጃግሬዎች ሲያከብሩትና በአገዛዙ ይዞታ ስር የሚገኘውን መገናኛ ብዙሃን ተጠቅመው የአንድ ሰፈር ገዳይ አስገዳዮችን ያለመታከት ሲያጀግኑበትና ያለ ይሉኝታ ሲያሞግሱበት ኖረው በዘንድሮ በዓል ላይ ግን ደብዛቸው ጠፍቶ በየጉድጓዳቸው ገብተዋል። አብይና ኦነግ ግን ግንቦት ሃያን ለሻቢያ የደስታ መግለጫ በመስጠት ሸኝተውታል። በአጠቃላይ ግንቦት ሃያ ህወሓት ብቻ የሚጨነቅበት በዓል ሆኖ አልፏል። አገራችን ኢትዮጵያ ከበቂ በላይ በመከራ የተፈተነች አገር ስትሆን ፈጣሪዋ ስላልዘነጋት እንጂ የፈጠረቻቸው የግንቦት ሃያን ክርዳዶች በክፉ ተግባሮቻቸው ለመከራ አዙሪት ካስገቧት ወደ ሦስት አስርት ዓመታት እያሸጋገሯት ነው። ጨዋ የማኅበረሰብ ክፍል እየከሰመ እየወደቀ የሚሄድበት አገር ብቸኛዋ የዓለማችን ምድር ኢትዮጵያ ነች። ከመርዘኛ እና ጽንፈኞች የጎሳ ፖለቲካ ራሱን ሊገታ የሚችል ትውልድ እንዳይኖር ስለሚሰራበት የጥቁር በጥቁር አፓርታይድ አገዛዝ ትውልዱን ነዳድፎታል። በዶክተር አብይ ዘመን ወያኔያውያንና ኦነጋውያንን የማንለይበት የጨረባ ተስካር አይነት ሀገራዊ ትርኢት እያየን ነው። መንደሮችና ከተሞች በኦነጋውያን እየታመሱ ነው። በስልጣን የሰከረው የኦነግና ኦፒዲዮ ጣምራ አገዛዝ እንዳበደ ውሻ ያገኙትን ሁሉ እየነከሱ በመርዛቸው ልክፍታቸውን እያስተላለፉ ነው። አንድ ነገር ግልጽ ይሁን፣ የዛሬው ማንነታችን ሁላችንም በአንድነት የወደቅንበት የጋራ ዋጋችን ነው። ለትውልድ፣ ለአገር ክብር፣ ለወገን የጋራ ታሪክን ስናጣጥልና ስናፈርስ የቅሌታም መንፈስ ባለቤቶች ስንሆን የምናገኘው ማንነት ነው። ላለፉት 28 ዓመታት ሕዝብንና አገርን ለሚያውቁት በየምክንያቱ ስንርበደበድ፣ ለከፋፋዮች ስናጎበድድ፣ ለፖለቲካ ነጋዴዎች ስንዘፍን ለዚህ መከራ ተዳርገናል። የግንቦት ሃያን እንክርዳድ ከነምናምኑ ወደ ታሪክ ትቢያነቱ ለመጣል ትግሉ የግድ ይላል። ለ28 ዓመታት ያህል ተነግሯል። ገዢዎቻችን ግፈኞች ናቸው። ጎጠኞች የኢትዮጵያን የሥነ መንግሥት የሥልጣን ርካብ ካረጋገጡበት ወቅት አንስቶ መልካም ነገር የለም። ሞት ረክሷል። ድህነት አሻቅበዋል። የዜግነት መብታችን ተገፏል። የግፍ አገዛዝ እንክርዳድ አፍርቷል። የግፍ አገዛዝ እየከፋ ሄዷል። የግንቦት ገጸ በረከቶች መፈናቀል፣ ሞት፣ ትውልድን ማምከን፣ አገር ማፈራረስ በመሆኑ እናወግዘዋለን። ኢትዮጵያውያኖች የጎጠኞች አውራ በዓል ተብሎ የሚጠራው ግንቦት የኢትዮጵያ የሞት ቀን ይሉታል። ዛሬ የምናየው ብልሽሽቱ የወጣ አገዛዝ በመሆኑ የመጥፊያውን ቁልቁለት መንገድ ተያይዞታል። በቀደሙት ዘመናት የጠፉትን አገዛዞች ፈለግ እየተከተለ ነው። ይህ የተበላሸ አገዛዝ በፖለቲካና በአገር አንድነት ጥበቃ አሳፋሪ ተግባር የሚፈጽም፣ የሕዝብ ሰላም ጥበቃና የፍትህ መስተንግዶ ደንታ የሌለው፣ ለአንድ ዘር የቆመ ከሕዝብ ጫንቃ አሽቀንጥሮ መጣል የዚህ ትውልድ ፍጹም ኃላፊነት ነው። ትግልና ታጋይ የሚጠይቁት አንድ ነገር ብቻ ነው፤ በደረትህ ውስጥ ጤነኛ ልብ፣ በጭንቅላትህ ውስጥ ጤናማ አእምሮ ካለህ ማናቸውም ችግር አይፈታህም፣ ጥይት አይመታህም፣ ድንፋታ ትርጉም አይሰጥህም፣ ቅጥፈትና ማስፈራራት ትጥቅህን አያስፈታህም። ስለሆነም ለራሳችን ቃል እንግባ፤ የግንቦት ሃያ መዝገሮችን ነቅለን ለመጣል በመላው ኢትዮጵያ ክተት እንበል። የሰውን ዘር የሚያጠፋ የሚያፈናቅል ወራሪ አገዛዝ በአገራችን መኖር ፍጹም የለበትም እንላለን። ድል ለኢትዮጵያ ሕዝብ። አድማጮ ቻችን በስዊድን የኢትዮጵያ አንድነት ሬዲዮ ሳምንታዊ ስርጭቱን ወደ ማጠናቀቁ ተቃርበናል። የዛሬውን የግንቦት 5 ቀን 2011 ዓ.ም ወይንም የጁን 2 ቀን 2019 ስርጭታችንን ያስተናግድናችሁ ተኩላ ወርቁ፣ ንጉስ ታምራትና እኔ ሞርቁ ሞላ ነበር። ደናቆዩልን ይላል። በዚሁን ሰናበታለን። መልካም ሳምንት። ድል ለኢትዮጵያ ህዝብ። See you.